የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የዝግጅታችን ተከታታዮች። ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ሰኞ ህዳር 24 2012 ዓ.ም ተምረት ነው። ከአዲሱ ትውልድ ድምጽ ቀጣዮቹን ጉዳዮች ተሰማላችሁ። ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ በመሆኑ የሚያስፈልጋትም የተወሳሰበውን የሚፈታ ጠንካራና የተጠና መፍትሄ ሊሆን እንደሚገባው በዋሽንግተን ዲሲ ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገለጹ።
በኔጋቲቭ ግን መቅረጽ የብሔሮችን ብሔረተኝነት ትክክል አይመስለኝም።
ብሔረተኝነትን ማውገዜን ጌታዬ ያልወደዱትም ግን አውግዘዋለሁ። ቢጠቅም ችግር አልነበረውም። በተለይ በዚህ ዘመን እንዴት አድርጌ ላመስግነው? እንዴት አድርጌ በበጎሌው? ስንት ሰው ይሞትብን? ስንት ሰው ይፈናቀልብን? ምን ያህል እንጠላላ?
የዚህን ዘገባ ዝርዝር በምሽቱ ይደመጣል። በሶልቭ ኢት የፈጠራ ውድድር ያሸነፍነው ገንዘብ ሳይደርሰን ወራቶች ተቆጠሩ የሚል ቅሬታም ተሰምቷል።
ሳቸውን ወደ ሙከራ ለመቀየር የሚያግዝ ማሽን 3D ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይህንን 3D ፕሪንተር በራሳችን ሎካሊ አቬይለብል ከሆኑ ማቴሪያሎች አንሰራም ብለን ተነስተን ነው የሰራ ነው እና 3D ፕሪንተር ነው የሰራ ነው። በዛን ያሸነፍ ነው።
ከውድድሩ አሸናፊዎች መካከል አንዱ የሆነውን መልካሙ ታደሰን የሰማ ነው። የውድድሩ አዘጋጅ አይኮግላብ ምላሽ ተካቷል። ፕሮግራሙን በመብራት አብሬያቸው የማመሸው ኤደን ገረመውንን ከሁሉ አስቀድሜ አብራችሁን ስለምታመሹ አመሰግናችኋለሁ። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ ዜናዎችን አሰማለሁ። ከዜናዎቹ ጋር ተመልሼ መጥቻለሁ። በቅርቡ በወሎ ዩኒቨርሲቲ ደሴ ካምፓስ ተቀስቅሶ በነበረው ግጭት ጉዳት ከደረሰባቸው ሁለት ተማሪዎች የአንዱ ሕይወት ማለፉን ዩኒቨርሲቲው አስታውቋል። ተማሪው በደሴ ሪፈራል ሆስፒታል ሕክምናውን ሲከታተል ቆይቶ ነው ሕይወቱ ማለፉ የተገለጸው። በወልዲያ ዩኒቨርሲቲ የተፈጠረው ነው የተማሪዎች ግጭትና የሕይወት መጥፋት ተከትሎ አለመረጋጋት ከተስተዋለባቸው ዩኒቨርሲቲዎች አንዱ ወሎ ዩኒቨርሲቲ ነው። ዩኒቨርሲቲው ዛሬ በማህበራዊ ድረገጹ ይፋ እንዳደረገው ህዳር 3 2012 ዓ.ም ምሽት ላይ መነሻው ባልታወቀ ምክንያት በደሴ ካምፓስ ተማሪዎች መካከል በተፈጠረ ግጭት ተማሪዎች ቀላልና ከባድ የአካል ጉዳት ደርሶባቸው ነበር። በዩኒቨርሲቲው ክሊኒክና በደሴ ሪፈራል ሆስፒታል ጉዳት የደረሰባቸው ተማሪዎች ሕክምና ተደርጎላቸው መመለሳቸውን የጠቀሰው ዩኒቨርሲቲው ሁለት ተማሪዎች ግን ከፍተኛ ጉዳት ደርሶባቸው በሆስፒታል ውስጥ ሕክምናቸውን ሲከታተሉ እንደነበር አስታውቋል። ጉዳት ከደረሰባቸው ተማሪዎች አንዱ ትላንት ምሽት ህይወቱ አልፏል። ስሙ እንዲጠቀስም ድምፁ እንዲቀረጽም ያልፈለገ አንድ ተማሪ ሟቹ ከፎቅ ላይ መውደቁን ይናገራል። ዩኒቨርሲቲው የተማሪውን ትክክለኛ አሟሟት ለማረጋገጥ አስክሬኑን ሌሊት ወደ አዲስ አበባ መላኩን ጠቁሞ በወጣቱ ሞት የተሰማውንም ሐዘን ገልጿል። ለወዳጅ ቤተሰቦችም መጽናናትን ተመኝቷል። ዘገባውን ያደረሰን መስፍን አድራጌ ከወሎ ነው። ባለፈው ሰኔ ወር ላይ በተቃዋሚ ሰልፈኞች ላይ የተፈጸመው የሰዎች ህይወት የጠፋበት ጥቃት በስብዕና ላይ በተፈጸመ ጥቃትነት ሊፈረጅ የሚችል መሆኑን አንድ ታዋቂ የሰብአዊ መብት ቡድን ተናገረ። ሂዩማን ራይትስ ዋች ካርቱም ላይ በተቃዋሚዎች ላይ የተፈጸመው የኃይል ጥቃት ግደላቸው እያሉ ይጮሁ ነበር በሚል ርዕስ ባለ 59 ገጽ ሪፖርት አውጥቷል። የሱዳን የጸጥታ ኃይሎች እንደ አውሮፓውያን አቆጣጠር ከሰኔ 3 ጀምሮ ከዚያም በኋላ ካርቱም ላይ ተኮልኩሎ በነበሩት ተቃዋሚ ሰልፈኞች ላይ ያደረሱትን ጥቃት ከዚያም አስቀድሞ የተፈጸመውን ጥቃት በዝርዝር ዘግበዋል። ሰኔ 3 ቀን ብዛት ያላቸው የመንግስቱ የጸጥታ ኃይሎች ካርቱም ውስጥ የቅምጥ ተቃውሞ ላይ በነበሩ መሳሪያ ያላዙ ሰልፈኞች ላይ ተኩስ ከፍተው ብዙ ሰው ገድለዋል። ተቃዋሚዎቹን ደፍረዋል፣ በስለት ወቅተዋል፣ ደብድበዋል፣ ጸጉራቸውን በመላጨት ፍሳሽ ውስጥ በእንብርክክ በማስኬድ ላያቸው ላይ በመሽናትና በመስደብ አዋራጅ ተግባር ፈጽመውባቸዋል ብሏል የሂውማን ራይትስ ዋች ሪፖርት። በሰኔ 3ቱና ከዚያም በተከተሉ ቀናት በደረሰው ጥቃት ቢያንስ 120 ሰዎች መገደላቸውን፣ በመቶዎች የተቆጠሩ መቁሰላቸውና ብዙዎች የደረሱበት መጥፋቱንም ሪፖርቱ አውስቷል። የሆንግ ኮንግ ፖሊቴክኒክ ዩኒቨርሲቲ ፕሬዝዳንት ከፖሊሶች ጋር ስምምነት ላይ መድረሳቸውን ተናገሩ። ቴንግ ጂን ጓንግ እንዳሉት ዩኒቨርሲቲው ግቢ ውስጥ መውጫ አጥተው የተጠመዱ በመቶዎች የተቆጠሩት ተቃዋሚዎች፣ ሰልፈኞች በሰላማዊ መንገድ እንዲወጡ ይፈቅዳል ነው ያሉት። ፖሊሶች ከተቃዋሚው በኩል የኃይል ተግባር የማይፈጸም ከሆነ እኛም በጊዜያዊነት ኃይል ከመጠቀም እንቆጣባለን የሚል ማረጋጋጫ ሰጥቶኛል ሲሉ ፕሬዝዳንቱ ገልጿል። ስምምነቱ ተግባራዊ ሆኖ እንደሆነ ግን ለጊዜው የታወቀ ነገር የለም። አድማጮች ለሰዓቱ ያዝነላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከአሜሪካ ድምጽ ሬዲዮ ይቀጥላል። እያስተናገድኳቸው የሚገኘው ኤደን ገረመው ነኝ። ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ በመሆኑ የሚያስፈልጋትም የተወሳሰበውን የሚፈታ ጠንካራና የተጠና መፍትሄ ሊሆን እንደሚገባው በዋሽንግተን ዲሲ ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር ከእኛ ነን ኢትዮጵያ ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ላይ ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል በሚል ሀሳብ ከትንታኔ ጋር አቅርቧል። አደጋውን ለመቀነስና ለውጥ ለማምጣትም የኢትዮጵያ ችግርን በተጠና መልኩ ለይቶ በሚደረግ ውይይት ወደ መፍትሄ ማምራት ይሻላልን ብሏል። ለዚህም ምሁራን ዋናውን ኃላፊነት መውሰድ እንዳለባቸው በውይይቱ ወቅት የተነሳ ነጥብ ነው። የተቀረው የኢትዮጵያ ህዝብም የችግሩን አሳሳቢነት በሚገባ በመረዳት አገር በማዳን ተግባር ውስጥ ሊሰማራ ይገባል ብሏል። ብሔርተኝነትም በውይይቱ ላይ ተነስቷል። ውይይቱን የተከታተለችው ጽዮን ግርማ ለዛሬው ከውይይቱ የተወሰነውን ክፍል ባጭሩ እንዲያሰናድተዋለች።
በተለያየ መልኩ በኢትዮጵያ ጉዳይ ላይ ተሳትፎ የሚያደርጉ 5 ተናጋሪዎችን የያዘው እዚህ ዋሽንግተን ዲሲ የተካሄደው ውይይት የተለያዩ ነገር ግን በኢትዮጵያ ጉዳይ ላይ ትኩረት ያደረጉ ሀሳቦች የተነሱበት ነበር። ከኢትዮጵያ የመጡት የኢዜማ አመራሮች አቶ አንዷለም አራጌና አቶ ዮም መሳፍንትን ጨምሮ የኢትዮጵያ ጉዳይ የኛም ጉዳይ ነው በሚል በብዙ ውይይቶች ላይ የሚሳተፉት አቶ ነጋሲ በየነ፣ አቶ ንጌሶ ዋቅዮና አቶ ሽመልስ ኬንታጮም ለውይይት መነሻ የሚሆኑ ሀሳቦቻቸውን አቀርበዋል። የኢትዮጵያ ፖለቲካ ሊሂቃን በማንነት ላይ ያተኮረ እልቂትን እያፈጠኑት ነው ወይ በሚል ርዕስ የሩዋንዳውን የዘር ፍጅት በምሳሌ አስቀምጠው በዓለም አቀፍ ደረጃ ተቀባይ የሆኑትን 8 የዘር ፍጅት ምልክቶችን በመዘርዘር ሰፋ ያለ ውይይት የተካሄደበትን የአቶ ሽመልስ ኬንታጮን ማብራሪያ ለእሁድ ምሽት በይደር በማቆየት በሌሎቹ ጉዳዮች ላይ አተኩራለሁ። አቶ ነጋሲ በየነ የተባሉት አቅራቢ የኢትዮጵያን የፖለቲካ የቀደመ ታሪክ ባጭሩ ዳሰው አሁን ላለው ችግር መፍትሄ ማጣት ዋነኛው ምክንያት ኤሊት እያሉ የሚጠሩት የልሂቃኑ ማህበረሰብ ስብስብ አለመግባባት መሆኑን በመግለጽ ይወቅሳሉ።
የአማራ ኤሊት፣ የትግራይ ኤሊት፣ የኦሮሞ ኤሊት በየብሔረሰቡ ተወሽቆ ለእያንዳንዱ የራሱን ጥቅም ለመቀራመት የራሱን ስልጣን ለመያዝ እንጂ የኢትዮጵያ ህዝብ ይሄ ሁሉ ኤሊት ያመጣው ነው። ኮሚኒዝም ስንል እኛ ነው ያመጣ ነው። ክልል ሲባልም እኛ ነው ያመጣ ነው። እና አሁንም ደግሞ ብጡብጡ የሚጀምረውም በዩኒቨርሲቲም ይሁን በማፈናቀልም ይሁን በኤሊቶች ነው። እና ጉድለቱ የኢትዮጵያ ህዝብ የህዝቡ ሳይሆን የኤሊቶች ግጭት ነው ያለው፣ የኤሊቶች አለመግባባት ነው። ወይም ደግሞ ያለውን ቅራኔ በቀላሉ በትንሹ ለመሶልቭ ለማድረግ ባለመቻላችን ነው።
በቀላሉ ሊፈቱ የሚገባቸው ጉዳዮች እልባት ስለማይሰጣቸው እየዋሉ እያደሩ የገዘፉ ችግሮች ይሆናሉ የሚል እምነት አላቸው። በብሔር ፖለቲካ መደራጀትም ኪሳራ እንጂ ትርፍ የለውም የሚል አቋምም አላቸው። ምሁራኑን የማያግባቡት ጉዳዮች ጫፍና ጫፍ ይራመዳሉ እንጂ አንድ ላይ ቁጭ ተብሎ ውይይት ስላልተደረገባቸው አንድ ኢትዮጵያዊ በየትኛው አደረጃጀት መብቱ ምንድን ነው የሚያጣው የሚለውም በዝርዝር መነጋገር ስላልተቻለ ችግሩን እያሰፋው ሄዳል ይላሉ። አቶ ሽመልስ ኬንታጮ በበኩላቸው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ሰዎች እየተሳካላቸው ስላልሆነ ህብረተሰቡ አይሆንም ሊላቸው ይገባል የሚል አመለካከት አላቸው።
የማህበረሰቡ አሁን ኤሊቱ የፖለቲካል ኤሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር አገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ ሪጀክት እንዲያደርግ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉ፣ እርስ በርስ የምንወያይበት የምንነጋገርበት፣ እነዛን ነገሮች ወደ ስራ ላይ ወደ ተግባር እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። ኤሊቱ አሁንም ልብ ገዝቶ ቨርቲካሊም ድርጅቶች ከድርጅቶች ድርጅቶች ውስጥ ያሉት ሰዎች እርስ በርሳቸው በተለያየ አቅጣጫ እንደዚህ ውይይት ዶክመንት የሚደረግ ከዛ ፕላን የሚደረግና ወደ አክሽን የሚሄድ እስካልተሰራ ድረስ ቅድም ብያቸዋለሁ፣ ችግሩ ኮምፕሌክስ ነው፣ ኢዚ ፊክስ ነው።
የኢዜማው አቶ አንዱዓለም አራጌ በበኩላቸው ኢትዮጵያ ውስጥ ስጋት ቢኖርም ኢትዮጵያን የሚለው ኃይል አሁንም ጠንካራ ኃይል ነው የሚል እምነት አላቸው።
ኢትዮጵያ የሚለው ኃይል አሁንም ስትሮንግ ነው እያምናለሁ። ኦሮሚያ ውስጥ ያንን ማየት እችላለሁ። ደቡብ ውስጥ ሲሄድ ያለው፣ አማራ ክልል ሲሄድ፣ ትግራይ ላይ ሲሄድ አያለው። ሰው አሁንም ሰው ነው። ህዝቡ አሁንም ህዝብ ነው። ኢትዮጵያዊነቱን ይወዳል። ስለ ኢትዮጵያ ቀና ያስባል። ግን ዶክተር ኪንግ እንደሚሉት ዛሬም ሳልጠቅ ስላልሄድ ዶክተር ኪንግ እንደሚሉት ካልተደራጁ ብዙሀን ይልቅ የተደራጁ ጥቂቶች ይሻላሉ። ዝም ብሎ እንደ ወንዝ የሚፈስ ነው። ሀገር ውስጥም ውጭም ያለው ተደራጅቶ አስተዋጽኦ አያደርግም። በብሔር የተደራጁ ስብስቦች ለክፉ ሀሳብ ብዙ ተደራጅተው ይሰራሉ። ህብረ ብሔራዊ አስተሳሰብ ኢትዮጵያ ኢትዮጵያ የሚለው ግን ቆሞ ያያል። ስለዚህ ይህንን መለወጥ ካልቻልን በስተቀር መፍትሄ አናመጣም። ግን አንድ ቅድም ሪል ፖለቲክስ ብያለሁ እንደ መፍትሄ የምወስደው ከዚህ ለመውጣት እስኪ አንዳችን የሌላችንን ቁስል ለመስማት እንሞክር። ችግሩ ከሁል ጊዜም የራሳችንን ፍላጎት ነው የምንሰማው። እኔ የራሴን ብቻ አውርቼ ራሴን አድንቄ ሲጨበጨብልኝ ደስ ብሎኝ በጣም በራሴ ኮርቼ ይወርዳለሁ። ሌላውም ደግሞ በቃ በራሱ ተደምሞ አስጨብጭቦ ይወርዳል። እስኪ ሌላ ወንድሜ ጋር ምንድን ነው ያለው? ምንድን ነው እሱ ጋር ያለው ያልገባኝ ነገር? እኔ ያላወቅኩት ምንድን ነው? እሱስ ከኔ ያላወቀው ነገር ምንድን ነው ብሎ ለመደማመጥ እድል መስጠት አለብን። የየግል ጩኸት ሆነ ነገሩ። በማይሰማሙ ዜጎች ሀገር አትገነባም። እያንዳንዳችን ሌላችን ጫማ ውስጥ መቆም አለብን፣ መስማት አለብን። ሀገር ነው። የምንወደው ሰው ጋር ብቻ አይደለም የምንመካከረው። እንዲህ በአንድ ጣራ ስር ቁጭ ብለን ቢያስፈልግ በር ዘግተን መዋየት አለብን። የዚህ ዘመን ሰዎች ከአባቶቻችን የተሻልን ከሆነን የተሻለ ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል። ከአባቶቻችን የምንሻል ትውልዶች ከሆነ ቁጭ ብለን እስኪ ምንድን ነው ችግራችን? የምንጠላው ነፍሰ ገዳይ የምንለው ሰው ጋር ቢሆን ቁጭ ብለን መምከር አለን።
ለአቶ አንዱዓለም ከተሳታፊ ጥያቄ ቀርቦላቸው ነበር።
ጥያቄ ለአቶ አንዱዓለም አራጌ፣ አንድ ያልከው ነገር አለ ካልተሳሳትኩ፣ የብሔር ድርጅቶች ለክፉ ነው የተመሰረቱት። ኔጌቲቭ መንገድ ቀረስከው። የአንድነት ኃይሎች ግን ለጥሩ። ይሄ በጣም የተሳሳተ አስተሳሰብ ነው ብዬ አምናለሁ። መጀመሪያ መጠየቅ ያለብን የብሔር ድርጅቶች መነሾ ምንድን ነው? የብሔረተኝነት ብለን ከጠየቅን ሌጂቲመት የሆነ ዲማንድስ አላቸው ለእኩልነት መብቶቻቸው እንዲከበሩ። በኔጋቲቭ ግን መቅረጽ የብሔሮችን ብሔረተኝነትን ትክክል አይመስለኝም።
ብሔርተኝነትን ማውገዜን አንድ ጌታዬ ያልወደዱትም ግን አወግዘዋለሁ። ቢጠቅም ችግር አልነበረውም። በተለይ በዚህ ዘመን እንዴት አድርጌ ላመስግነው፣ እንዴት አድርጌ በበጎሌው፣ ስንት ሰው ይሞትብን፣ ስንት ሰው ይፈናቀልብን፣ ምን ያህል እንጠላላ፣ ምን ያህል ልባችን ይሻክር፣ ምን ያህል ልባችን ይድማ። መወገዝ ያለበት ነው። ወንድሞችን አልጠላቸውም። ወደ ልቦናቸው እንዲመለሱ እፈልጋለሁ። ይቅር እንድንባባል እፈልጋለሁ። እንድንደማመጥ እፈልጋለሁ። ግን የት እንዳደረሰን አይተናል፣ የት እንዳደረሰን አይተናል። ስለዚህ ብሔርተኝነት በጣም በኢትዮጵያ ትልቅ ችግር ውስጥ እየከተተን ያለ ነው። በቃ ልንለው ይገባል። ከዚህ በላይ ከለቀቅነው እንጠፋለን።
በአጠቃላይ ጽሑፍ አቅራቢዎቹ አብዛኛውን ያተኮሩበት ሀሳብ በአሁኑ ሰዓት የኢትዮጵያን ችግር ለመፍታት ጫፍ የረገጡ ሀሳቦች ወደ አንድ መጥተው ውይይት ሊደረግባቸው ይገባል የሚል ነው። ለአሜሪካ ድምጽ ራዲዮ ጽዮን ግርማ፣ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቪኦኤ ነው። አድማጮች፣ እንግዲህ ውይይቱ ሰፋ ያለ በመሆኑ በዚህ አጭር ክፍል ውስጥ ሁሉም ነገር መካተት አልቻለም። ነገር ግን ቀሪውን ዘገባ በእሁድ ምሽት ዝግጅታችን ላይ ይቀርባል። በድረ ገጻችንና በፌስቡክ ገጻችንም ላይ በምስል ጭምር ታገኙታላችሁ። እዛ ላይ ተከታተሉት። በቀጣይ ወደ ቴክኖሎጂ ነው የምንሄደው። መልካሙ ታደሰ ከባልደረባው መንበሩ ዘለቀ ጋር በመሆን በ2019 የአውሮፓውያን አቆጣጠር ሶልቪት የቴክኖሎጂ ፈጠራ ውድድርን ከጥቂት ወራት በፊት አሸንፏል። በጋራ ላቀረቡት ባለ 3 አውታር የማተሚያ መሳሪያ የ100,000 ብር ሽልማት እንደሚያገኙም በወቅቱ ተነግሯቸው ነበር። መልካሙ ግን ቃል የተገባላቸው ገንዘብ እስካሁን እንዳልተሰጣቸውና ተደጋጋሚ ሙከራዎችም እንዳልተሳካ ይናገራል። ውድድሩን ያስተባበረው አይኮ ግላብ ደግሞ ኃላፊ አቶ ጌትነት አሳፋ በበኩላቸው በአሸናፊዎቹ በኩል ሊሟሉ የሚገቡ ቅድመ ስራዎች ባለመጠናቀቃቸው ሽልማቱን ለመስጠት እንደዘገዩ ይናገራሉ። ዝርዝሩን ሀብታሙ ስዩም እንዲይዞታል።
ሶልቪት የተሰኘው የቴክኖሎጂ ፈጠራ ውድድር በየዓመቱ የሚደረግ አዳዲስና የኢትዮጵያንን ሕይወት ያቃናሉ ተብለው የሚታመኑ የፈጠራ ሥራዎች የሚበረታቱበት መርሃ ግብር ነው። ከዘንድሮ አሸናፊዎች መካከል ቅድሚያ የተሰጠው ባለሶስት አውታር ማተም የሠራው HM3 የወጣቶች ቡድን ነው። መልካሙ ታደሰ የቡድኑ ተጠሪ ነው።
በጋራ ሁነን የሠራ ነው። መልካሙ ታደሰ ይባላለው። አንዱ የቴሚ አባል መንበሩ ዘለቀ፣ አንደኛው ደግሞ መልካሙ ፈቃዱ የሚባል ሶስት የ2019 ወይም 2011 ኢትዮጵያ አቆጣጠር ተመራቂዎች ነን። በመካኒካል ኢንጂነሪንግ ስፔሻላይዝ ያደረግነው ደግሞ መካኒካል ዲዛይን ነው። አድቫይዘራችን ደግሞ ሄኖክ መብራት ይባላል። እናም በግቢያችን ተማሪዎች የፕሮቶታይፒንግ ፕሮብሌም ፌስ ያደርጋሉ። በግቢያችን ብቻ ሳይሆን አጠቃላይ በኢትዮጵያ ያሉት ሙሉ ተማሪዎች ማለት ይቻላል ፕሮቶታይፕ ለማድረግ ፕሮጀክታቸውን ወደ ሙከራ ለመቀየር የሚያግዝ ማሽን 3D ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይህንን 3D ፕሪንተር በራሳችን ሎካሊ አቬሌብል ከሆኑ ማቴሪያሎች አንሰራም ብለን ተነስተን ነው የሰራ ነው እና 3D ፕሪንተር ነው የሰራ ነው። በዛ ነው ያሸነፍ ነው።
ጽንሰ ሀሳቡ ለብዙ ሰዎች እንዲሁ በቀላል የሚገባ ጉዳይ አይደለም። ምንድን ነው የሚያደርገው? ከነባሩ ከሚታወቀው የማተሚያ መሳሪያ ወይንም የህትመት ስራ ለየት የሚያደርገው ነገር ምንድን ነው? መልካም፣ እስቲ ትንሽ አስረዳን።
3D ፕሪንቲንግ ማለት በሶስት አውታር ማተም ማለት ነው። ሶስት አውታር ማተሚያ ነው የሚባለው በአማርኛው ሙሉ በሙሉ ስንተረጉመው እና ባለ ሁለት አውታር ማተሚያ ቀለም ነው ዝም ብሎ የሚቀባው እና ቀለም እየቀባ ያትማል። ይሄ ባለ ሶስት አውታር ማተሚያ አንድ ነገር በሶስት አውታር ያስቀምጣል፣ ቁጭ ያደርግልና ማለት ራሱ ለማተም የተፈለገው ነገር ቅጩን ራሱን ነው ቁጭ የሚያደርገው ማሽን እና ወይም በሌላ አባባል ሌየር ባይ ሌየር ማኑፋክቸሪንግም ይባላል። እርስ በራሱ ላይ ሌየር አድ እያደረገ ነው ወደ ላይ የሚወጣው። ሶስተኛው አውታር ሁለተኛውን አውታር መድገም ማለት ነው።
መልካሙና አጋሮቹ ላስመዘገቡት ድል የ100,000 ብር ሽልማት እንደሚሰጣቸው በተለያዩ የመገናኛ ብዙሃን ላይ መገለጹን በማስታወስ የተሰጣችሁን ገንዘብ ለምን አዋላችሁት ብለን ጠይቀን ነበር።
ይህን ጥያቄ እንደጠየቅ ሁሉ አደራ የምልህ ነገር የትኛዋንም መልስ አብረህ ይህን ነገር ብሮድካስት ስታደርግ አብረህ ብሮድካስት እንድታደርግ እፈልጋለሁ እና ይሄ ውድድር ሶልቫይቴ ውድድር በጣም አሪፍ ነው። እኔን ያው ከእናንተም ጋር ከሌሎችም ዓለም ክፍሎች ጋር አስተዋውቆኛል። በጣም ጥሩ ነው። በዚህ ምኮራበት ነው። እንደዚያ ነገር ሊበረታታ ይገባል። በዚህ ወይ ሁለተኛው መንገድ ደግሞ እንደዚያ ነገሮች አብዛኞቹ ኢንተርፕሪነር በጣም ብዙ ኢንተርፕሪነሮችን እየፈጠሩብን ነው እና እኛ ፕሮቶታይፕ ሆነን ሌላው በእኛ ኢንተርፕሪነር እየሆነ ነው። አብዛኛውን ነገር ስናየው አሁን ለዚህ ፕሮጀክት ተብሎ ብዙ ስፖንሰር የሆኑ አሉ። ለምሳሌ አሜሪካ ኤምባሲ እና ጃይካ እና አሁን ግን እኛ ሽልማቱ ተሰጥቷቸዋል ከተባለ በኋላ ከወረቀት ያለፈ ሌላ ምንም ሽልማት በእጃችን የገባልን ነገር የለም። ዩኒቨርሲቲውም ራሱ ቃል ገብቷል። ባህር ዳር ዩኒቨርሲቲ ላይ የተመረቀ እና ባህር ዳር ዩኒቨርሲቲ ራሱ ሸልማለሁ ብሎ ቃል ገብቶ ነበር። ነገር ግን ምንም 5 ሳንቲም አልሰጠንም። እንደገና ደግሞ ሶልቫይቲም እንደዚሁ ምንድን ያደረገው 100,000 ብር ተሸልማቸዋል ተብሎ በጃይካ በጃፓኑ ኤምባሲ አምባሳደር እና በአሜሪካ ኤምባሲ በማይክ 100,000 ብር ያው የወረቀቱን ቼክ ትልቁን ካርቶኑን ከተቀበልን በኋላ ፕሮፖዛል ታስገባላችሁ ሲድ ፈንድ ነው ምናምን 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 የተባለ ወደ ሌላ ምክንያት ተዞሮ ይኸው እስከ ዛሬ ምንም ነገር የደረሰን ነገር የለም።
የሶልቪትን የቴክኖሎጂ ፈጠራ ውድድር በዋናነት የሚያስተባብረው አይኮግላብ የተሰኘው በዘመናዊ የቴክኖሎጂ እንቅስቃሴዎች እየታወቀ ያለው ተቋም ነው። በኢትዮጵያ የአሜሪካ ኤምባሲና የጃፓን ዓለም አቀፍ ትብብር ለውድድሩ ድጋፍ ያደርግለታል። የአይኮግላ ኃላፊ አቶ ጌትነት አሰፋ ሽልማቱ እስካሁን ድረስ ለአሸናፊዎቹ ያልተሰጠበትን ምክንያት ያስረዳሉ።
የ2019 የኮምፒቲሽን ውድድር እስካሁን አላለቀ። ፕራይዝ ይሸለማሉ። በሽልማቱ አይቀርም። የላስት የር 2018 የነበሩት ተሸልመው ወደ ስራ ገብተዋል። እና ምንድን ነው ዋነኛው ሪቪው የእሱ ችግር ምንድን ነው? ፕሮሲጀሩን መከተል ሳልፈለገ ነው። ፕሮሲጀሩ ምንድን ነው? ይሄ ፕራይዝ ቀጥታ ለሌላ አገልግሎት አይውል የተሰጣቸው ፕራይዝ እንደ ፕራይዝ ሳይሆን እንደ ሲድ ፈንዲንግ ኢንቨስትመንት እንደ ሲድ ፈንዲንግ የተሰጣቸው ማለት ነው። አክሰስ የሚያደርጉት ብሩን ማይልስቶኖች ያስቀምጣል። ለምሳሌ ይሄን ብር ለምን አገልግሎት ነው የምጠቀመው የሚለውን ማይልስቶን ካስቀመጡ በኋላ በሶስት ወር በአራት ፌዝ ይከፍሉትና ያ ማይልስቶን ለምሳሌ ቃለ መግባት ሊሆን ይችላል፣ ሰው ለመቅጠር ሊሆን ይችላል፣ ቢሮ ለመከራየት ሊሆን ይችላል። በንደዚዛት ማይልስቶን እነሱና አይኮድ እና ፈንድ የሚያደርጉ ድርጅቶች ቁጭ ብለን ያ ማይልስቶን ያስኬዳሉ ለሚለው ነገር ከገባም በኋላ ያ ሲድ ፈንድም ይሰጣቸዋል። የባለፈው አመት ኤክስፒሪንስ 2018 ኤክስፒሪንስ በዚህ መሰረት አንደኛ የወጡት አሁን ያነሱ ወደ ፕሮዳክሽን ደረጃ የደረሱት ነገር አለ ማለት ነው። ከዚህ በፊት የነበሩ ኢትዮጵያ ውስጥ ያሉ ኮሚሽኖች ብዙዎቹ ምንድን ናቸው? ብሩ ይሰጧቸውና ልጆቹ ብሩ ለሌላ አገልግሎት የሚጠቀሙበት አይዲያውንም ግሮ አያደርጉም። ምን እያደረጉ ይመጣሉ? በየፕሮጀክቶች ላይ እየሄዱ እንደዚህ ውድድር ላይ እየሄዱ ብር ብቻ መሰብሰቡ አይነት ነገር ለንግድ አይነት ነገር አድርገውታል ማለት ነው። እና አፕሮቻችንን ቀይረን ደግሞ ይሄ የሚሰጣው ችግር አክቹዋል ፕሮዳክታችን ወደ አንድ ስቴጅ ማራመድ የሚያስችል ነገር መሆን አለበት ነው። ይሄ ሚስ ኮሚኒኬሽን ሚስ ኮንትራክት ኢንተረስት ነው።
አቶ ጌትነት አክለውም የተፈጠረውን አለመግባባት በያዝነው ወር ውስጥ ለመፍታት ተቋማቸው ጥረት እንደሚያደርግ ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። ሀብታሙን ለዘገባው እናመሰግናለን። ከፍተኛ የትምህርት ተቋማት ትንሽቷ ኢትዮጵያ በመሆናቸው ተማሪዎች ተቻችለው መኖርና መማር ይጠበቅባቸዋል ሲሉ አንዳንድ የጅማ የአሩሲና የመቱ ዩኒቨርሲቲ ተማሪዎች ተናገሩ። ተማሪዎች ከውጭ የሚጫንባቸውን ያልተገባ አመለካከትም መሸከም የለባቸውም ብለዋል። ፀሐይ ዳምጠው ተከታዩን ታሰማናለች።
ከፍተኛ የትምህርት ተቋማት ትንሿ ኢትዮጵያ በመሆናቸው ከሁሉም ክልሎች የተውጣጡ የተለያዩ ዩኒቨርሲቲ ተማሪዎች ተቻችለው መኖርና መማር አለባቸው ሲሉ ተማሪዎች ለአሜሪካ ድምፅ አስተያየታቸውን ሰጥተዋል። ተማሪ አሚር አህመድ በጅማ ዩኒቨርሲቲ የአምስተኛ ዓመት የሕግ ተማሪ ነው። የዩኒቨርሲቲ ተማሪዎች እንደ አንድ ቤተሰብ ክፉንም ደጉንም አንድ ላይ የሚቋደሱ ናቸው በማለት ተማሪዎች ውስጣዊ ችግሮች ካሉን በንግግር መፍታት፣ ከውጭ ኃይል የሚመጣውን ችግር በጋራ መከላከል ይኖርብናል ስል ተናግረዋል።
ሁሉም ተማሪ ወደ ዩኒቨርሲቲ ሲመጣ ቢታመም የሚደርስለት የዶርም ልጅ ወይንም የክላስ ልጅ ዩኒቨርሲቲ ውስጥ ያለው አካል ነው። ከቤተሰብ ቀድሞ የሚደርስለት የተለያዩ ችግሮች ሲደርሱ፣ ለአንዳንድ ችግሮች ደግሞ ሲከሰቱ ይህንን ጥሩ ጥሩ በጋራ ያሳለፍናቸውን ሰዓቶችን አብረን ያሳለፍናቸውን ማሰብ እና ወደኋላ ተመልሰን ጥሩ ጊዜያቶችን ብናስብ እና የተለያዩ ችግር ሲከሰት ደግሞ የግል ችግርን ወደ ግሩፕ ስራ ለማምጣት ግል ችግሮች እንደ ቤተሰብ ነን ብለናል። ተማሪ ቤተሰብ መሀል ግጭት ይኖራል፣ መኮራረት ይኖራል። ግን ያን ኩርፊያ ያን ግጭት በግለሰብ ከመጣ እንደ ግለሰብ ነው መፍታት ያለብን እንጂ ወደ ብሔር ወይ ወደ ሃይማኖት ምናምን መውሰድ አይኖርብንም።
ተማሪ አሚር አክሎም ዩኒቨርሲቲ የብሔር ብሔረሰብ መገናኛ እንደመሆኑ መጠን ሁሉም ተማሪ የራሱን ባህል ለሌላው የሚያስተምርበትና በሀገሪቷ ውስጥ ያሉት እሴቶች የሚታዩበት ቦታ ነው ብሏል። ከፍተኛ ትምህርት ተቋማት ውስጥ ከዩኒቨርሲቲ ውጪ ባሉት ኃይል በተማሪዎች ላይ ጫና እንዲፈጠር በማድረግ ብጥብጥ እንዲኖርና ተማሪዎች እርስ በርስ እንዲጋጩ የሚያደርጉ አካላት በአንድነት መከላከል አለብን ስል ተማሪ ቢኒያም ከጅማ ዩኒቨርሲቲ ተናግሯል።
ተማሪዎቻችንም ሆነ የውጭ ማህበረሰብ አንድ ያላወቀው ነገር አለ። እሱም ቢሆን ግጭት በየቦታው የትም ሊነሳ ይችላል። ሰውም ሊሞት ይችላል። እርስ በርስ ሊገዳደር ይችላል። ግን አንዳንድ ቡድኖች የፖለቲካም ሆነ የኢኮኖሚ ኢንተረስታቸውን ለማስጠበቅ ሲሉ የግለሰብ ግጭቶችን ወደ ቡድን ማዞርና ብሔርን ወይም የሆነ ሃይማኖትን መሸሸጊያ በማድረግ ህዝቡን ለማጋጨት ሞድ ብዙ ቡድን አለ። የተማረ ወገን ማሰብ ያለብን ግጭት ሊነሳ ይችላል። ግጭት ሲነሳ በሆነ ሰውና በሆነ ሰው መካከል የተነሳ ግጭት ነው ብለን እንጂ መናገር ያለብን የቡድን ወይም የሆነ ከሆነ ብሔር ጋር እንትን ያደረገ ነው ብለን ማሰብ እንደሌለብን ነው እንደኔ የምናገረው ነገር ነው።
በብሔርና በሃይማኖት ተማሪዎችን በማለያየት የሚያጣላቸውን አካላት ተማሪዎች በንቃት መከታተል አለባቸው ያለ ደግሞ ተማሪ ዮሐንስ በቀለ ነው ከመቱ ዩኒቨርሲቲ።
ዩኒቨርሲቲ ተማሪ ሲባል ነገ አገርን ተረክቦ ይህችን አገር ወደፊት ያስገዳል የሚባል ወደ ትምህርት የገባ ህዝብ በብዛት ስለሆነ እነዚህ ተማሪዎች ከውጭ የሚገቡ አጀንዳዎችን እራሳቸውን አሳልፎ መስጠት የለባቸውም ነው የሚለሆነ። ከዚህ በፊት ሲደረግ የነበረው ፎር ዲሞክራሲ ፎር ኢኮኖሚ አራዝ ሲያደርግ የነበረ ለመንግስት ማለት ነው ጥያቄውን ጠይቅ የነበር ተማሪ አንድ ላይ ወ የዩኒቨርሲቲ ተማሪ እንደዚህ አጀንዳዎችን መንግስትን ከታ ሲጠይቅ ነበር። የአሁኑ ግን አውቆ የውጭ አጀንዳ ተማሪ ውስጥ ገብቶ ተማሪ በዘር በቋንቋ በሃይማኖት እንዲህ ተከፋፍሎ እንዲባል ሰላም እንዳይኖር የመማር ማስተማሩ በጥሩ በአሪፍ ሁኔታ እንዳይካሄድ የማድረግ ዘመቻ ስለሆነ መጠቀሚያ እንዳይሆን።
ተማሪ አደም ምስጋናው ከአርሲ ዩኒቨርሲቲ በሰጠው ቃል ተማሪዎች ለማንኛውም ችግር መነጋገር አለባቸው ስል ተናግረዋል።
ያው ሁሉም ነገር ሰላም ነው እስካሁን፣ ያው ከዚህም በኋላ ይኖራል እያልገምትን ሰላም ነው እና ህብረተሰቡ ራሱ ተማሪውም ጋር ተስማምቶ ነው የሚኖረው። በዛ ላይ ደግሞ ተማሪዎች በዚሁ ከቀጡ አንድነታቸው ተጠናክሮ የሚቀጥልበት ሁኔታ ነው ያለው። ለሁሉም ዩኒቨርሲቲዎች ደግሞ መናገር ፈልገው ነገር የሰው ልጅ መከባበር ያለበት በሰብአዊነቱ ነው። በቃ ሰው በመሆኑ ብቻ ነው መከባበር ያለበት። ቢያንስ ይሄ ነገር ለማድረግ ተማሪዎች እሱ መመካከር አለበት። በቃ የሆነ በመመካከር ሁሉም ተወያይተው ተሰባስበው እንዲስማሙ እና ደግሞ ይሄ ማህበረሰቡ ጋር ያለውን ችግር በማስማማት ከማህበረሰቡን በመግባት ቢሆን ከውጭ የሚገቡ ፎርሶችንም ማህበረሰቡ ጋር አብረው በመስራት መቆጣጠር የተሻለ ነው።
በብዙ ከፍተኛ ትምህርት ተቋማት ውስጥ በተፈጠረው ግጭት ምክንያት ተማሪዎች ወደ የመጣንበት እንመለስ ጥያቄ አለ ያሉት ተማሪዎች መንግስት ለተማሪዎች ባሉበት ቦታ በቂ ጥበቃ እንዲያደርግላቸውና ተማሪዎች ወንድማማችነታቸውን ማጠናከር አለባቸው ብለዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
እንግዲህ የዛሬ ጋቢና ቪኦኤ ጉዟችን እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። በትዊተርና በፌስቡክ አድራሻዎቻችን በተጨማሪም በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ኤደን ገረመው ነኝ። ከሞክቢሊያ ቤሮ ጋር ነበርኩኝ። መልካም ምሽት፣ ደህና ደሩ።
Kun Radio Sagale Amerikati.